በጃጅ መራራት በጃጅ ወምዛዛክ መልቴው የቀለጠበት ወኔው የፈሰሰበት ክንዶቼ የዛሉበት ጨበጠው የረከፉበት ጣሩ የደነዘበት ጣፉ የተሳሰረበት ፍራት ያናጠቀበት የሰላም ቀናለሁ ይባይ የችግር ቀለበላባይ የሰላም ቀናለሁ ይባይ የችግር ቀለበላባይ የትግል ኩልሽዮን የከማሽ ታጋይን ሲል ችወሰውት ታጋይን ሲል ችወሳለች ከታጋዮች ማች ቀርቦ ከታጋይ ጋር ሲፈተፉት ቀርቦ ያሳር የፈተና ለጎሮ የፈረጠጠ የፋሽስቱ ጫማሪ ቋቁለ የመጠጠር የሰው የሰው ውልፍ ማይጠፋ ገረም ተገል ሲጦር መንታቶ ተልመዝጎፍ ያቆ የልቁን ሴቶች አመት እንደቀያለ ሲረቆ አዛሪቱ እንዳለ ላንደሙዳጅ ስትሆናል ወንዙ ጫካው ሸንሰረሩ እንደ ብራ መብረት ሲፋጭ ቆንጓ ማጀጠባት አስዋደሮ አላባደሯ የኩልነት አየር ጠንፋል የነጻነት ህይወት ይወፋል እማያታጋይናትና ትብል አመት አርፈይቷል አደባባይ በየደሩ አጋም ስጥስ ስትባትል በፋሽስት ጭንጋራቶች ላይ በሹም ፋሽስት ቋቶች ላይ ዛምዛ ስምዘነዘግ አብዮት ተፋፍሞ ተቀጣጥሎ ተዳግሞ መግሪቷ ቁና ስትሆን አዎ በዚች መራራ ደቂቅ በዚያች መራራ ሰዓት ከስሟ የነበረባት ክንዷ የከሰረባት አንጀቷ ቁጭ ቁጭ ያላት እንደ ህፃን ማርባር ያላት የሰላም ቀን አለሁኝ ባይ የቀውጢ ቀን በላባይ የሰላም ቀን አለሁኝ ባይ የቀውጢ ቀን በላባይ የሴት ከላሽ የሴት ሹምባሽ ባትታጣሙ ኤያፓ የክፉ ቀን ታጋዮችን ጠሊሎችን በእጁ ይዞ የሳት ሰፈፊዎችን አቀጣጣይ ከንፍሮችን ጦር አጋፋሪያችን አቀኞቹን ተመርኩዞ ፋሽስቶች ሞቷል እያሉ እግዚኦ ብለው ሲያሟጥቱ ከላሾች አበቃ ብለው በራጆች ክተኮሪያቸውን ሲደርሱ ታጋይ ሞቶ ታጋይ ፈክቶ ደም አፍሶ ደም ተክቶ ጠላቶቹ ደግሞ ዛሬም እንዲረክሙት እንቅልፋቸው ነጋ ጠባ እንዲያወሱት ነፍሰ ገዳይ ግልገል ፋሽ ፕሮቶስካይት እንዲሉበት መንስስዬ ቅልቁስዬ ገለመሌ እንዲሉበት አርሶ አደሮች ላባደሮች ወገኖች ጭቁን ህዝቦች ደግሞ ዛሬም እንዲያፈቅሩት ከጉያቸው ሸጉጠው ዛሬም እንዲሰውለት ከፋሽስቶች የብሪት በትር ነቅተው እንዲጠብቁት ቀይ ፈላጎን ተከትለው የፌስታ ቀን እንዲያውለት ዛሬም ጋሻ እንዲሉ ዛሬም ዴዛ እንዲሉ ይኸው ዛሬ ይሃፓ የበስተዚያው የትላንቱ የምስራች መስከር ብሉ ሶስት አመቱ ሶስት አመቱ ዛሬ ያሰን መሰል ቀይጦ አፍርቶልን ይኸው ዛሬ ሀዋሊ መሰል ታጋ ያድርሶልን ይኸው ዛሬ ይያድን መሰል ደቦል ተክሎልን ኢላማን ኢዛማን ኢማማን ኢላማን ኢዋማን መሰል ጀግኖች ገንብቶልን ይኸውና በየገጡ ይኸውና በየወጡ ይኸውና በየደጁ ይኸውና በየፈርጁ አደራይቶ ታቀናይቶ ወክተንም ዋጋል ሞተንና ሞታለን ክብሩ ይስፋ ነይ ሀፍታ ብንጮህም እንሰማለን ብንዘፍን እንደምቃል ገና መች ተረካና ገና ምኑ ተያዘና ይበልጥ እንደራጃለን ይበልጥ እንቀላል ይበልጥ እንፈካለን የስታችንም ሰርጋችንም ትንሣያችን ወደፊት ነው የታጋዮች መፈተኛ ዋናው ሚዛን ዘንድሮ ነው የታጋዮች መፈተኛ ዋናው ሚዛን ዘንድሮ ነው ከባሩድ ባሩድ ፈልቆ ከቃታን ቀጣ ፈልቆ ከርችት ርችት ተኩሶ కంతకం భగవత్సు కర్తవరే సర్వమంతో సమయ సఫరదత్తో నలా స్వాదాసం గోడాహుతో రాజ్యో గృహ్యో మశుభో సామ్రం వ్యాసయ్యపత్ యథాస్కరో యథాపసు యథాగాహుపాద్రుచింతం పామస్మి వట్టాపత్ పాంచాంబగస్ సకర్రౌ సంసురో మిఖలాపత్ గజం విహుద్భుత్వాహుతో సాగ్లో మిసనాపత్
ክልነት የሞላው ሁሉንም ያቀፈ ዓለሙ በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነትን አትክር ኢትዮጵያዊነት ነው እናቸንፋለን ግንባርክን አሳየ
ከፍል ሁለት ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ራሱን ለህዝብ ይፋ ያደረገበትን 44ኛ ዓመት ለመዘከር ከኒያ ልጆች ጋር በሚል ርዕስ በፋሲካ መለሰ የተደረሰውን መጽሐፍ መተረክ ጀምረናል። ይህ መጽሐፍ የሚያተኩረው በኢሃፓ የወጣት ክንፍ ኢሃወሊ ድርጅታዊ አሰራርና በኋላም በፋሽስታዊው ደርግ የደረሰበት አሰቃቂ እርምጃ ላይ ነው። ክፍል 14 እናሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
Thank you. ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 14 ምዕራፍ 12 የማይቀረው ስለኢህአፓ ህይወቱ እስካሁን ያለው እንደሚበቃና ኢህአፓነቱ ስለተጠነቀቀበት ክስተትና ስለውጤቱ እንዲነግረኝ ተስማማን። በዚህ መሰረት ማለቂያ ያለው የማይመስለውን ታሪክ አጫወተኝ። ቀኑ 1970 ዓመተ ምህረት መስከረም 6 ነው። እንደተለመደው በጧት ነው የወጣሁት። ባልተለመደ ሁኔታ የነበረኝ ሁለት ቀጠሮ ብቻ ነበር። አንዱ ጧት፣ ሌላኛው ከሰዓት። የጧቱ ቀጠሮ ጋንዲ ሆስፒታል አካባቢ በፓርቲው መዋቅር በኩል ሲሆን ከሰዓቱ ደግሞ በወጣት ክንፉት ከምሰራባቸው ኮሚቴ ነበር። ጠዋት ላይ ያገኘሁት ልጅ ጸሐፊያችን ነበር። ስቴዲየም ስር ስታዲየም ሚኒ የምትባል አንድ ካፌ ውስጥ ነው የቆየነው። ስንለያይ ሁለት ሶስት የሚሆኑ የድርጅቱ ጋዜጦች፣ ሶስት አባላት የሚገናኙበት ኮዶችና ይዘቱን የረሳሁት የፓርቲው ፋይሎች ተቀብየው ነበር። ከሶስቱ ኮዶች ሁለቱ በመንግስት የሚፈለጉ ከሌላ አባል ጋር የሚገናኙ ልጆች የተዘጋጀ ሲሆን ሶስተኛው አሁን ለዘነጋሁት የድርጅቱ ስራ እኔ እንዳገኘው ለተፈለገ ልጅ የተዘጋጀ ነበር። ከጸሐፌ ጋር ከተለያየን በኋላ የከሰዓት ቀጠሮ እስኪደርስ ድረስ ሰፊ ጊዜ ነበረኝ። ስለዚህ የያዝኳቸውን ወረቀቶች ለማስቀመጥና ምሳ ለመብላት ወደ ቤቴ መንገድ ጀመርኩ። ከስታዲየም ወደ ኦሊምፒያ የተጓዝኩት በእግሬ ነው። ጠዋት ከቤት የወጣሁት በግሪክ ክለብ በሚያወጣው የውስጥ መንገድ ስለነበር ለመመለስ ያሰብኩት በዋናው የሰፈሬ መግቢያ ነበር። ኦሊምፒያ መታጠፊያ ላይ የአውቶቡስ ማቆሚያ ነበር። አጠገቡ ደግሞ እስከ ቅርብ ጊዜ ድረስ የነበረ አንድ ቪላ ቤት ነበር። የቤቱ አጥር ባጭር ግንብ የታጠረ ስለነበር ብዙ ሰዎች ግንቡ ላይ አረፍ ብለው ወጭ ወራጁን የሚያዩበት ነው። ያን ዕለት ሁለት የሰፈሬ ልጆች፣ አንዱ የወጣት ክንፍ አባል ኤልያስና አንድ ሌላ ልጅ ቁጭ ብለው አገኘዋቸው። سلام بياتشو أهتغباتشو عرف فال كيزيس لنبرين يباتي قوتو سنورا قويان يمسا ساعت أكبابيس لنبر ودبتا چلم هيد اني مهار ونية يسفرحشنن يوست من قديازن بكمت عند متو همساني ترلاي عند يبيت مكينا كفيلة في تاجل متا أهتغباتشن كومج بكثبت شبو تيازوه للسووش كمكينا ولاي وردو عندو ودني بمستقات شبوتون درقي لاي عالنطا تروسيكم ولتنياو بشبوت شفال بمستس يمكينوان يوهالا بررقبتا كالزيام انين نتلو اندقبا اسكدبي يكل يومنو بتكي تساكون دوستنو سووشو بتام ينسلتنونا يميطن توزن سو بكثبت عفتنو بموزد يتكانو نبرو በጥቂት ሰከንዶች ውስጥ መኪናዋ ተንቀሳቅሳ በረረች። እስካሁን ድረስ ህልም ይመስለኛል። ያንን ክስተትና እንደ ህልም የነበረውንም የአፈና ትርኢት መፈጸሙን የተረዳሁት መኪናዋ በብርሃን ፍጥረት ተጉዛ ከደቂቃ በፊት ተቀምጠንበት የነበረው ዋናው የቦሌ መንገድ ላይ ስትደርስ ነበር። እዚያ ስንደርስ አእምሮዬ በትክክል ማሰብ ጀመረ። አጠገብ የነበረው የደህንነት ሰው እጄን ወደ ፊት አድርጎ በካቴና አሰረኝ። አፋኞቼ ሶስት መሆናቸውን አየሁ። ምራፉ እንደተዘጋ ገባኝ። ከሸሚዜ ስር ሆዴ ላይ የታጨቀው የድርጅቱ ፋይሎችና ጋዜጦች፣ ሸሚዝ ጊዜ ውስጥ ያሉት ሶስት ኮዶች እየተከታተሉ በአእምሮዬ መጡ። መኪናዋ ወደ መስቀል አደባባይ በከፍተኛ ፍጥነት በረረች። ሶስቱም የደህንነት ሰዎች ፈጥ ብለዋል። ፍላሚንጎ ከመድረሳችን በፊት በኔ በኩል የነበረውን የመኪናውን በር ገልመጥ ያየው የበሩ እጀታ የት ጋር እንደነበር ለየው። በሩ ስለተቆለፈ እንደ ድፋስ ተፈንጥሬ መውደቅ እንደምችል ሙሉ እምነት ነበረኝ። ይህን ለማድረግ ደግሞ ተደራቢ መኪና ሲመጣ ትክክለኛው ቅጽበት እንደሆነ አሰብኩ። ለዚያ ደግሞ ቅንጣትም ያህል ፍርሃትም ሆነ ማመንታት አልነበረኝም። ያ የድፍረት ሐሳብ የመነጨው የተለየው ጀግና ሆኜ አይደለም፣ የወደፊቱን በመፍራት እንጂ። አሁን ካልሞት ብዙ ሳልቆይ ሞታለሁ። አሟሟቴ ደግሞ አስከፊ እንደሚሆን ጥርጥር የለውም። ተገርፌ ተሰቃይቼ እንደ ውሻ ሬሳ የትም በመጣል ይሆናል። ስቃዩን ካልቻልኩትም ከመሞቴ በፊት እኛ ልጆች ላይ ለመጠቆም እገደድ ይሆናል። ያ ደግሞ ከሞትም በላይ አስከፊው ሞት ነው። ቀደም ብለው በደርግ እጅ የወደቁት ልጆች ብዙ ናቸው። ለምሳሌ አባይነህ፣ አቤና አይናደን ተገርፈዋል፣ ተሰቃይተዋል። ያም ሆኖ መጠቆም ሲችሉ እኔን ጨምሮ ማንም ላይ አልጠቆሙም። ታዲያ እኔስ ማን ነኝ? ያ ወቅት ድርጅታችን ብዙ ጉዳት ቢደርስበትም ጠንካራ ነበር። ማቅራችንም እንዳለ ነው። ስለዚህ ራስን ማጥፋት ለይሃፋ ልጆች አዲስ አልነበረም። እናም በዚያች ሰዓት ሞቴን ማቀዴ ሊገርም አይገባም። ቀንና ሌሊት ያለ ረፍት የታገልኩለትን ድርጅትና ያመንኩበት ዓላማ ለአንዴና ለመጨረሻ ጊዜ ልለየው ግድ ሆነ። በዚያች ሰዓት በወቅቱ ጠላቶቼ እጅ ወድቄያለሁ። ውድቀቴ ግን በክብር እንዲሆን ግድ ነበር። ግድ የሚያደርገው ደግሞ እምነቴ ነበር። በወደቁት ጓዶች ፋና እንል እንደነበረው ውሳኔን በተግባር ለመተርጎም የመጨረሻው ሰከንድ ላይ እንደደረስ መኪናዋ መስቀል አደባባይ ደረሰች። ፍጥነቷን በመቀነስም እንደመቆም አለች። ሹፌሩ በግራና ቀኝ ለሚመጡት መኪናዎች ቅድሚያ ሰጥቶ አቅጣጫውን ወደ 4 ኪሎ በማድረግ ማሽከርከር ቀጠለ። ሆኖም እስጢፋኖስ ቤተክርስቲያን ፊት ለፊት ሲደርስ የመኪናዋ ፍጥነት በጣም ቀነሰ። በራሳቸው ሐሳብ ተውጠው ቃል ሳይተነፍሱ የነበሩት ሦስቱ ደህንነቶችም ጨዋታ ጀመሩ። ዋናው ተዋናይ ጋቢና የተቀመጠው ሰው ነበር። አንዴ ሹፌሩን፣ ሌላ ጊዜ ደግሞ በግማሽ ወደ ኋላ በመዞር አጠገቤ የተቀመጠውን ሌላውን የደህንነት አባል እየተመለከተው ወሬውን መጠረቅ ጀመረ። ሙሉ በሙሉ እኔን ረሱኝ። ከዳስኩበት ቦታ እስከ መስቀል አደባባይ ባደረኛ ፍጥነት የበረሩት ከአካባቢው ለመራቅ ይመስለኛል። ተልኳቸውን ከፈጸሙበት አካባቢ በፍጥነት መራቅ የሙያቸው ስነ ምግባር ይሆናል። ያም ቢሆን የተቆራረፉ ይመስልን ፈጣሩ ስጢፋኖስ ቤተክርስቲያን ሲደርሱ ነው ማውራት የጀመሩት። ቀደም ብለው ስጋት ላይ እንደነበሩ ማንም ሰው መረዳት ይችላል። ምድረቦክ ዋቃ ከዚህ በኋላ ከመኪናው ላይ ለመውደቅ 100 በመቶ ሊሳካልኝ እንደሚችል ባረጋግጥም የመኪናዋ የትግታ ጉዞ ራሴን ለጉዳት አሳልፎ ከመስጠቶች ህይወቴን ሊያጠፋ እንደማይችል አወቅ። መኪናው ጋውናውን ፍጥነቱን ይጨምራል በየስጠብቅ በቀስታ በመጓዝ ዳገቱን ጨረስ። ትረፊ ያላት ነፍስ ሆነችና ያለማመንታት ለወስድ የነበረው ራሴ ማጥፋት እቅድ ከሸፈ። ሆኖም ወደ 4 ኪሎ መጓዝ ስንጀምር ሞቴ በነሱ እጅ እንደሆነ ገባይ። ሲሳይን የማውቀው ሰው አልመስላለኝ። እውነት ግን ከዚያ በኋላ መኪናዋ ፍጥነቷን ብትጨምር ኖሮ ትወረወር ነበር። ታዲያስ ተቀደዳለህ? የያዝኳቸው ወረቀቶች እኮ ለሞት የሚያበቁኝ የመጨረሻ ቀይ ካርዶች ነበሩ። ከዚያም በላይ እንዴት አድርገው ሊቀጠቅጡኝ እንደሚችሉ በደንብ አውቃለሁ። እነሱ እጅ ከመሞት ራስን መግደል ማንም የማያገኘው እድል ነው። ለማንኛውም ያን እድል አጣሁት። ጊዜ ውስጥ የነበሩት 3 ኮዶች ጉዳይ ይበልጥ እያሳሰበኝ መጣ። በሆነ መንገድ ከኪሴ አውጥቼ መጣል አለብኝ ብዬ አሰብኩ። በሰንሰለት የታሰረውን እጄን ቀስ እያልኩ ወደ ደረቴ ከፍ ማድረግ ጀመርኩ። የእጆቼን ጣቶች የሸሚዜ ክስ ጫፍ እንዳደረስኩ መኪናዋ ወደ ቤተ መንግስት ዋናው በር ተስፋ ቆመች። ዘቦቹ ደህንነቶቹን ከለዩአቸው በኋላ በፍጥነት በሩን ከፍተው አስገቡን። ሸሚዜ ኪሴ ውስጥ የነበሩት ኮዶች በጣም ትናንሽ ወረቀቶች ከመሆናቸውም በላይ ደጋግሜ አጥፍቻቸዋለሁ። ስለዚህ ከስር ጥግ ላይ ተወሽቀው ስለነበር ጣቶቼ በምንም መንገድ ሊደርሱባቸው አልቻሉም። ከዚያም በላይ እጄን ከፍ ባደርግ አጠገቤ የነበረውን አፋኝ ትኩረት እንደምስል ስለተረዳው ጥረቴን አቆምኩ። የገሃነም ግቢ የቀድሞው የምኒልክ ቤተ መንግስት በኋላ የደርግ ጽህፈት ቤት የመንግስቱ ኃይለ ማርያም መኖሪያ ቤትና የደርጎቹ መሰብሰቢያ ነው። ግቢው እስር ቤትና መመርመሪያ መሆኑን ቀደም ብዬ ባውቅም እኔን እዚያ ይወስዱኛል ብዬ በፍጹም አልገመትኩም። ወደ 4 ኪሎ ሲወስዱኝ የጠበቅኩት 2ኛ ፖሊስ ጣቢያን ነበር። ልክ ደርግ ጽህፈት ቤት ስገባ የምጋፈጠው አስከፊ ሞት እንደሆነ በሚገባ አወቅኩት። ለማንኛውም ሞትንም ሆነ ከዚያ በፊት ስለሚመጣው ስቃይ ማሰብ አቁሜ ስለ ኮዶቹ ነበር የማስበው። ምክንያቱም ኮዶቹን ካገኙ ልጆቹን በቀላሉ ተገናኝተው ይይዟቸዋል። እነዚያ ኮዶች ደርጎች እጅ ከወደቁ ልጆቹን ለመያዝ ቀላል ነው። እኔ ጋ ያለው የኮድ ኮፒ ለልጆቹ ተልቋል። ኮዶቹ የመገናኛ ቦታውንና ሰዓቱን ይጠቅሳሉ። ስለዚህ ያባ የሚመስል ልጅ መደበው ኮዶቹን እየሰራ መገናኘት ነው። በቃ ኮፒው ለተላከላቸው ልጆች ወደ ቦታው እንዳይሄዱ ለማድረግ ጊዜው አጭር ነው። የኔን የመታሰር ወሬ በኤልያስ በኩል ቢታወቅም የሰራበት ለነበረው መዋቅር መልእክቱን በአጭር ጊዜ ውስጥ ማስተላለፍ አይችልም። ከልጁ ጋር ሰፈራችን አንድ ነው እንጂ አብረን አልሰራንም። ስለዚህ እውነተኛ ስሜን እንጂ የኮድ ስሜን አያውቅም። ስለዚህ ማን ተሰረ ብሎ ለማን ያስተላልፋል? እሱ ተወና ጸሐፊዬን እንኳን በዚህ ዕለት መታሰሬን ቢያውቅ የኮዶቹ ግልባጭ ለሶስቱ ልጆች ቀድሞ የደረሳቸው በመሆኑ እነሱን ማግኘትና በቅድሚያ ለማስጠንቀቅ የሚቻልበት ሁኔታ ጊዜ ፍጹም የጠበበ ብቻ ሳይሆን የማይቻል ነው። ስለዚህ ደህንነቶች በኮዱ መሰረት በተጠቀሰው ቦታና ደቂቃ ቢሄዱ ያለምንም ጥርጥር ሊያገኟቸው እንደሚችሉ አውቅ ነበር ኮዶቹ ደህንነቶቹ እጅ መውደቅ የለባቸው የድርስ ጽህፈት ቤትን የውስጥ መንገድ ጨርሰን መኪናዋ ቆመች አፋኞቼ ከመኪና በሚወርዱበት ቅጽበት እጄን ወደ ደረቴ የበደጠ አስጠግቼ የኪሴን ስር ወደ ላይ እየገፋ ሁለት ጣቶቼን የሸሚዜ ኪስ ጫፍ ላይ ለማድረስ ቻልኩ ሆኖም በወረቀቶቹ ትንሽነት የተነሳ አሁንም ወደ ላይ ሊወጡልኝ አልቻሉም ሁለተኛ ሙከራ ከማድረጌ በፊት ከመኪናው እንድወርድ ታዘዝኩ በካቴና የታሰረውን እጄን ከደረቴ ላይ ሳላነሳ እየተንፏቀቅ ወደ በሩ ተጠጋው ሁለት እግሬን ከመኪናው ውጭ ካደረግኩ በኋላ ያደናቀፈኝ በመምሰል ሆን ብዬ ለመውደቅ አሰብኩ ሆኖም ደህንነቱ በሩን በጣም ተጠግቶ ስለነበር እላው ላይ ተከመርኩበት ሁኔታዬ ግራም ያጋባ ነበር ከመኪናው መውረድ የነበረብኝ እጆቼ ቢታሰሩን በሩን በመያዝ በመደገፍ ቀስ ብዬ ከተቀመጥኩበት በመነሳት መሆን ነበረበት ፊት ለፊቴ ቆሞም የነበረው አፋኝ ያንን ነበር የሚጠብቀው እጄን ሸሚዝ ኪሴ ላይ እንዳጣበቅኩ ነበር ደህንነቱ ላይ የወደቅኩበት በሁኔታው የተናደደውና የተደናገጠው ደህንነት ማጅራቴን ይዞ በያዘው የሽጉጥ ሰደፍ ጆሮዬ ላይ መታኝ ምንም እንኳ አመታቱ ሊጥለኝ አቅም ባይኖረውም ሆን ብዬ ተሽከርክሬ በሆዴ መሬት ላይ ተደፋው የምንፈራፈር በመምሰል በፍጥሜ እንደ ተደፋው ሆዶቹን ከስር በመግፋት አወጣኋቸውና አፌ ውስጥ ከተቷቸው ሳላላምጥም ዋጥኳቸው መዋጤንም ማመን አልቻልኩም ዋጥኳቸው ዋጥኳት ከዚያስ መዋጥ ነው እንዴት እንደጣፈጡኝ ልነግርህ አልችልም እዛው እወደቅኩበት እኔን ጥለህ ልታመልጥ ነበር ተነስ እያለ አፋኝ ረገጠኝ ፍርሃቱን ነው የሚናገረው እንጂ እንዴት አድርጌ ነው ከዚያ ግቢ የማመልጠው የተነሳሁት ሶስት ጊዜ ከረገጠኝ በኋላ ነበር ወረቀቶቹ በጉሮሮዬ መውረዳቸውን ማረጋገጥ ነበረብኝ ሰደፍ የመታኝ የግራ ጆሮዬ ጫፍ ላይ ስለነበር ተሰንጥቋል ደሜ እየተንሸረገገ ባንገቴ ላይ ሲወርድ ተሰማኝ ሶስት ነፍሳትን ያዳነ ደም ስለሆነ የደሜ መፍሰስ ውስጤን በደስታ ሞላው እንጂ የህመም ስሜት አልተሰማኝም ኮዶቹን ከኪሴ ሳወጣ አብሬ የጎተትኳቸው አንድ ቁም ነገር የሌለው ወረቀትና የመታወቂያ ደብተሬ መሬት ላይ ወድቀው ነበር ደህንነቱ እነሱን ከመሬት አንስቶ እያዳፋ ወደ ምርመራ ክፍል ይዞኝ ሲሄድ ሁለቱ አፋኞቼ ደግሞ ወደ ሌላ አቅጣጫ ሄዱ የምርመራ ክፍሉ ብዙም ያረዘመ ግራና ቀኝ ክፍሎች ያሉት መጠነኛ የባለ ኮሪዶር ህንፃ ነው አፋኜ እኔን ከፊት አድርጎ በስተግራ ከሚገኙት አንዱ ክፍል ውስጥ ሲያስገባኝ በሩን ሲከፍት ባዶ ቢሮ ነው አንገቱን በኮሪዶሩ ግራና ቀኝ ወዲህ ወዲያ በማድረግ ጓድ መሰለ ጓድ ካሳሁን እያለ ተጣራ የሚሰማው ሲያጣ ጠረጴዛው አጠገብ በነበረ የእንግዳ ወንበር ላይ ተቀመጥ ብሎኝ እንደገና እየተጣራ ሄደ የቢሮው ወለል በወረቀት ተዝረክርኳል ጠረጴዛውና ወንበሮቹም እንዲሁ ወረቀቶች ተከምሮባቸዋል አብዛኛው የኢሃፓ ጋዜጦችና ከልጆች ላይ የተያዙ እቃዎች ናቸው ከመቅጽበት ወዴ ስር ወሽቂያቸው የነበሩትን ወረቀቶች ትቢያ ወጣሁና እግሬ ስር ጣልኳቸው ከዚያም በእግሬ እየገፋው ጠረጴዛው ስር አርቄ ገፋዋቸው ሸሚዜ ስር የመቆርቆር ስሜት ስለተሰማኝ ቀሪ ወረቀቶች መኖራቸውን አረጋገጡ እንደገና እነሱንም ለማውጣት ስሞክር የእግር ኮቴ ስለተሰማኝ ሙከራዬን ገታው ደህንነቱ ከመሰለ ጋር ተመልሶ መጣ ያውልህ ይሄ ነው ያባው ብሎ እጁ ላይ የነበረውን መታወቂያዬንና ከመጽሐፍ ላይ ማስታወሻ የወሰድኩበትን አንድ መለስተኛ የስኩዌር ወረቀት ሰጠው መሰለ መታወቂያውን አይቶ ከጨረሰ በኋላ ወረቀቱን ለማንበብ ሞከረ። ጽሑፉ በእንግሊዝኛ ስለነበር አልገባውም። ይሄው እንደገት ነው መሰለኝ ሳላስበው በሚዘገንን ሁኔታ በጥፊ ያጮለኝ። አይኔን እንደጨፈንኩ ለደቂቃ ቆየው። ሰማይና ምድሩን ካዞረብኝ ጥፊ በኋላ እንደምንም አይኔን ገልጬ ጓት መሰለን አየሁት። ቀላ ያለ ወንድ አንድ ቁመና ያለውና መልከ መልካም ነው። ክንዶቹ በስፖርት ወይም ሰው በመግረፍ ከሚገባው በላይ ደንድነዋል። ፊቱ ያበራል። በተፈጥሮ ሳይሆን በምቾት እንደሆነ ወዙ ይመሰክራል። ክትፎ፣ ጥሬ ስጋና ውስኪ የቀን ተቀን ቀለቡ ሳይሆን አይቀርም። ስለጠላኸው ነው ስሙን የምታጠፋው? እስቲ አንድ ወር ብላና ሞክረው፣ እንደነሱ ወዝህ ጨፍ ይላል። ለማንኛውም ውሸቴን አይደለም። ሌላ ቀን ከሌላው ገራፊ ከካሳውን ጋር ስለ ክትፎ ሲያወሩ ስለ ሰማዋቸው ነው። አፍኖ ያመጣኝ ደህንነት ደግሞ በተራው እጄን ፈቶኝ አንድ ጊዜ ከግድግዳ ጋር አጋጭቶኝ ካቴናውን ይዞ ወጣ። ለሌላ ተረኛ እስረኛ መሆኑ ነው መሰለ ወንበሩ ላይ ቁጭ አለና፣ አሁን ቶሎ በል ጊዜን አታባክንብኝ፣ ማውጣት ላይ ቀር የምታውቀውን ዝርዝረህ ትነግረኛለህ አለና ወረቀት ላይ ስሜን የትምህርት ደረጃዬንና ቀበሌን እየጠየቀ ጻፈ። ደደብ ሳልለው አልቀረውም በወዴ። ለነገሩ የምር ደደብ ነበር። እህስ አለኝ መሰለ ተሳስተው ሳይሆን አይቀርም የሚያዙኝ፣ ምናልባት በስመ ሞክሼ እያት እጄን ወደ ሆዴ ቀበቶዬ በመስደድ ቀሪዎቹን የፓርቲያችንን ጋዜጦች ለማውጣት እሞክራለሁ። ታሾፋለህ? ኢህአፓ አይደለሁም ነው የምትለው? እኔ ኢህአፓ አይደለሁም። ምንም የማውቀው ነገር የለም። ገብርኤልን ሙራኤልን እያልኩ ሰውነቴን ወደ ጠረጴዛው አስጠጋው። ጠረጴዛውን እየተከለልኩ ወረቀቶቹን ከቀበቶዬ ስር አውጥቼ እንደለመድኩት ለመጣል ሙከራ አደረኩ። ሆኖም በአንድ በኩል የሚጠይቀኝን መመለስ፣ በሌላ በኩል ደግሞ ወረቀቶቹን ድምፅ ሳላሰማ ከወዴ ስር ማላቀቅ አልተሳካልኝም። ሁሉን ነገር አላውቅም ስላልኩት ድንገት ብድግ ብሎ ጠረጴዛውን ዞሮ ወደ እኔ መጣ። ምንም ፋታ ሳይሰጠኝ ማጅራቴን ይዞ እያዳፋ ወደ መግረፊያ ክፍል ይዞኝ ገባ። እሱ ሲገፋኝ የምንገዳገድ እየመሰልኩ በጥቂቱም ቢሆን ወደ ላይ የሳብኩትን ወረቀት መልሼ ወደ ታች ወደ ሆዴ ስር ከተትኩት። የማሰቃያው ክፍል ስፋት ከነመሰለ ቢሮ ጋር ተመጣጣኝ ነው። በደም የተጨማለቁ ዱላዎች፣ እንጨቶችና ገመዶች፣ በደምና በትውከት የራሱና የተጠቀለሉ የጨርቅ ቋሶች፣ ቁርጥራጭ ጨርቆች፣ በርካታ የተለያዩ ወረቀቶች፣ የመግረፊያ አኮርባጆች፣ ጫማና ካልሲዎች ተበታትነዋል። ጥግ ላይ ሁለት ልጆች በሁለት የጠረጴዛ ጫፍ ላይ በተጋደመ አጠና ላይ ራሳቸው ወደ ታች እግራቸው ወደ ላይ ሆነው ታስረው ተንጠልጥለዋል። በምርመራ ቋንቋ ወፌላላ በመባል የሚታወቅ የአስተሳሰር አይነት ነው። ሁለቱም ልጆች ከሰዓታት በፊት ተገርፈው እዛው አንጠልጥለው ትተዋቸዋል ወይም ረስተዋቸዋል። እግራቸው ቀለሙን ቀይሮ አሸቦ መስሏል። ደምም ሆነ እርጠት አይታይበትም። ሆኖም ለማበድ እንደተዘጋጀ የቆዳቸው መቆጣት ምልክት ነው። የኔ መምጣት ለነሱ ያልታሰበ ድል ይመስለኛል። ገና እንደገባን መሰለ አራት ጠረጴዛዎች ላይ የተጋደሙትን አጠናዎች በየተራ በእጁ ሲገፋቸው፣ ሁለቱም ልጆች በግማሽ ጭንቅላታቸውና በማጅራታቸው መሬት ላይ ወደቁ። ይህን ጊዜ ሌላው ገራፊ ካሳሁን የሚባለው መጣ። ይጮሃል፣ ይሳደባል። ምድረ አናርኪስት ደግሞ ይሄ ማን ነው ብሎ እጄን ይዞ ደረቴን በመግፋት ከግድግዳ ጋር ሊያጋጨኝ ሲሞክር ጀርባዬ ቀድሞ ግድግዳውን ስለነካ ሳይሳካለት ቀረ። የታሰሩትን ልጆች ተረታተው ፈቷቸው ክፍሉን ለቀው እንዲወጡ ሲነግሯቸው መራመድ አልቻሉም በርግጫ ቢቀጠቅጧቸውም መንቀሳቀስ አልቻሉም ጓደኞቼን አትረዳቸውም እንዴ ከአንድ ጥፊ ጋር ነበር የታዘዝኩት መጀመሪያ አንዱን ደግፌ ኮሪደሩ ላይ ካስቀመጥኩት በኋላ ሁለተኛውን ልረዳው ስመለስ በቀስታ እየተራመደ ከክፍሉ ለመውጣት እየሞከረ አገኘሁት ልረዳው ስሞክር ተወው ራሱ ይሄዳል ብሎ ካሳውን አንባረከ እኔን ለመግረፍ የቸኮለ ይመስላል መጀመሪያ ጫማዬን ከነካልሲዬ አስወለቀኝ ከዚያም በፍጥነት መሬት ላይ አስተኝቶ እጄንና እግሬን ካሰረ በኋላ በመሃል አጠና አስገብቶ እንደ ቀላል ነገር ሁለት ጠረጴዛ ጫፍ ላይ አንጠለጠለኝ እንደ ዶሮ ተዘቅዝቄ እያለሁ ማንነቱን ያለየሁት ሌላ ሶስተኛ ሰው ገባ ከሰውና መሰለ ደህና አድርጎ እንዲገርፈኝ ትእዛዝ ከሰጡት በኋላ ክፍሉን ለቀው ወጡ በደምና በትውከት የተጨማለቀ እንደ ኳስ ያለ ክብ ጨርቅ መንጋጋይን አላቆ ከከተተ በኋላ ያለምንም ጥያቄ መግረፍ ጀመረ ግርፊያው ዓላማ አለው አይመስልም አታወጣም እያሉ መግረፍ ያባት ነው ድምፁን አጥብቶ የበላውና የጠጣውን ያህል ውስጥ እግሬ በአኮርባች ያለማቋረጥ ይቀጠቅጠኛል የተቀጠረው ለመግረፍ ብቻ መሰለኝ እየደጋገመ ሲመታኝ ከእግር ጥፍሬ እስከ ጸጉሬ ተሰማኝ ህመሙ መጠን አልነበረውም ጊዜ አንጻራዊ ነው ያለውን የአልበርት አንስታይን ህልየት በተግባር ለማየት አንዱ ማሳያ ሰዎች አቅም አልባ ሆነው ለስቃይ ሲደረጉ ነው ያለምንም ማጋነን ከአንድ ሰዓት በላይ እንደተገረፍኩ ገምታለሁ ሆኖም ሙሉ ቀን ነበር የመሰለኝ አእምሮዬ ስቃዩን መሸከም አቅቶት ይሁን ወይም ጭንቅላታችን በተፈጥሮ ሰቆቃን ለማለዘብ የሚጠቀምበት ህዋሳት ይኖሩት ባላውቅም እኔ ግን ማሰብ አቆም ወደ መጨረሻው አካባቢ እግሬ ከሌላው አካሌ የተለያየ ያህል ግርፋቱ አልሰማ አለኝ ጊዜ መሄዱን አቁሟል እዛው ተወልጄ እዛው ያደግኩ መሰለኝ ድንገት አፌ ውስጥ የነበረውን የከረፋ ጨርቅ ሲያወጣልኝ በቅጽበት ሙሉ በሙሉ ራሴን ማወቅ ጀመርኩ ገራፊው የአናርኪስትና የድመት ነፍስ አይወጣም ሲል የሰማሁት መሰለኝ ወዲያው እንዳንጠለጠለኝ ክፍሉን ለቆ ወጣና በሩን ዘጋው ከእግሬ ይልቅ የተንጠለጠልኩበት እጄ መግለጽ በሚያስቸግር ሁኔታ አሰቃየኝ ጥቂቃዎች እያለፉ በሄዱ ቁጥር ፍልሽ ድርግም እያሉ የተለያዩ ሐሳቦች መጡብኝ በመጀመሪያ እናቴ ትዝ አለችኝ ቀጥሎ አብሬያቸው የምሰራቸው ልጆች በተደጋጋሚ ታዩኝ ቆይቼ በቀበቶዬ ስር የወሸኩት ጋዜጣ ትዝ አለኝ ከዚያም እንዴት እንደተያዝኩ ማሰብ ጀመርኩ በቀጥታ ወደ ቤቴ መግባት ሲገባኝ አስፋልት ዳር ካገኘኋቸው ልጆች ጋር መቆም እንዳልነበረብኝ ታወቀኝ አድርጌው የማላቀውን ነገር በማድረጌ ጸጸቱ ሊገለኝ ደረሰ ማን ጠቆመብኝ በተናጠል እንዳገኛቸው የተደረጉት አንጃዎች ከሆኑስ የትኛው ሊጠቁሙብኝ ይችላሉ የምላቸውን ሰዎች እያሰብ ቆየው ይህን ሁሉ ማሰቤ ህመሙ እንዳይሰማኝ አስተዋጽኦ ሳያደርግ አይቀርም በኮሪደር ላይ ቀደም ብዬ እሰማው የነበረው የሰው ኮቴና ድምፅ ጠፍቷል ጊዜው ለምን እንደማይሄድ ገረመኝ እግሬን በጭራሽ አይሰማኝም እንደውም አካሌ ላይ መኖሩን ተጠራጥሬያለሁ ያ ደንደሳም ገራፊ ቆርጦ የወሰደው ነው የመሰለኝ ከፍተኛው ህመም የሚሰማኝ የታሰርኩበትና የተንጠለጠልኩበት እጄ ላይ ነበር ተገንጥሎ በበረረ ብዬ ተመኘው ሐሳቤ ወደ ሌላ ሲሄድ ህመሙ ይተወኛል አያልፍ የለ እንዲሉ ያ ሁሉ ሰዓት አልፎ ለዲህ ከዘመናት በኋላ የሰው ድምጽና የእግር ኮቴ ከኮሪደሩ አካባቢ መስማት ጀመሩ። ቀስ በቀስ እንደ መኪና መንገድ ዳር አካባቢው በሰው ድምጽ ተሞላ። አንዱ አንዱን ይጠራል፣ ሌላው ይስቃል፣ ቀሪው ይህን አቀብለኝ ሲል ሌላው ተወው ይላል። ምሳበል ተው እንደመጡ ገባኝ። ብቻዬን ተንጠልጥዬ ቆየሁት። ቢያንስ አንድ ሰዓት ነው ማለት ነው። አንድ ሰዓት ተኩል በግርፋት አንጠልጥለው ጥለውኝ ሄዱ። ደግሞ አንድ ሰዓት ሲሆን በጠቅላላው ሁለት ሰዓት ተኩል ሳይሆን አይቀርም። በስማም አልኩ ለራሴ፣ ትንሣኤ እዚያው ላይ ቢያቆምልኝ ደስ ይለኝ ነበር። እሱ ግን ቀጠለ። ወጣትነት ጥሩ ነው ያለው ለራሴ ስብሐት ነው መሰለኝ። አዎ ወጣትነት ጥሩ ነው። ሆኖም የወጣት ልብ አምላክን ለማመስገን ንፍገት ስላለበት እኔ መጥፎ ነው ላለው። 30 ደቂቃ ባልሞላ ጊዜ ውስጥ እግዚአብሔር አራት አምራቶችን ሰርቶልኛል። በመጀመሪያ ያፈኑኝ ደህንነቶች ከሰፈሬ ጀምሮ ምርመራ ቢሮ እስኪያስገቡኝ ድረስ አልፈተሹኝም። ይህ ያልተለመደ የደህንነቶች አሰራር ነው። ሁለተኛ ራሴን ልገል ስፈልግ አምላክ የመኪናውን ፍጥነት አስቀንሶ አትሞትም አለኝ። ሶስተኛ የሶስቱን ልጆች ኮድ ለጠላት አሳልፈ አትስጥ ብዬ ጸሎት ሳላደርግ ተአምራዊ አጋጣሚ በማዘጋጀት አምላክ ያሳቤን ሞላልኝ። አራተኛ ቀሪዎቹ መረጃዎች እንዳይያዙብኝ እርዳኝ ብዬ እግዚአብሔርን አለመንኩም። ያም ሆኖ አምላክ ጠላቶችን ካጠገቤ ዞር በማድረግ ጊዜ ሰጠኝና ዋናውንና ትልቁን መረጃ ሊሆናቸው ይችል የነበረውን የድርጅቱን የውስጥ ፋይል ጠረጴዛ ስር አርቄ እንድጥል አደረገኝ። ታዲያ ይህ የአምላክ ስራ አይደለም? ምስጋናስ አይገባውም ነበር? ሆኖም ለአምላክ ምስጋና መስጠት ንፉግ የሆነው የወጣት ልብ ምስጋና እንዳደርስ አላደረገኝም። ያው ማርክሲስቶች እግዚአብሔር የለም ትሉ አልነበረም? እንዴት አርጎ እግዚአብሔር ስም አፈ ላይ ይመጣል? አሁን እሱን ቶ ስለው ከት ብሎ ስቆ ወሬኛ ነህ ብሎ ወሬውን ቀጠለ። እኛ እግዚአብሔር የለም ለማለት ጊዜም አልነበረንም። እንኳን ደረሳችሁ ብለንም አናውቅም። ደሞ ደረሳችሁ ምን ማለት ነው? ረስተው ነው ወይስ አታውቅም? ደርግ የሶማሌን ጦርነትና ኢህአፓን ካሸነፈ በኋላ በበዓላት ቀን በመገናኛ ብዙሃን እንኳን ደረሳችሁ ነበር የሚያስብለው። የቀን መቁጠሪያ ላይ ሁሉ እንደዚያው ነበር የሚጻፈው። ሙስሊም ካድሬዎቻቸው ተደብቀው ነው የሚተግሉት። ኦርቶዶክሶቹ ደግሞ ተደብቀው ነው ቤተክርስቲያን የሚሳለሙት። ልጆቻቸውንም ክርስትና እንዳታስነሱ ተብለው ታዘው ነበር። ይህንን ሰምቼ አላውቅም። በል ደግሞ ለማንኛውም እኛ ታችኞቹ የኢህአፓ ልጆች እዚህ ውስጥ የለንበትም። ያለቆቻችንን እግዚአብሔር ይወቀው። ማርክስ አዳልጦት ነው መሰለኝ ሃይማኖት ህብረተሰብን የሚያደነዝዝ እጽ ነው ያለው። ሃይማኖት በጥቂት ወራትና ዓመት ውስጥ እንደ ወተት ጥርስ የሚረግፍ ነገር አይደለም። ወደንም ጠላንም ሰው መንፈሳዊ ፍጡር ነው። ስለ ሃይማኖት ግድ ባይኖርህም ከመንፈሳዊነት አታመልጥም። እሺ ግን አምላክ ከዚህ ማዕት እንዲያወጣህ ለምን አልጸለይክም? በመጨረሻማ ስቃዩ ሲበዛብኝ ነው መሰል እግዚአብሔር ትዝ አለኝ። ለመጀመሪያ ጊዜ ጸለይኩ። ከዚያ ስቃይ አውጣኝ ብዬ እንዳይመስልህ እባክህ ሕይወቴን በፍጥነት ውሰዳት ብዬ ነው። ልመናዬና ጸሎቴ ግን ሳይዘገይ አልቀረም። አምላክ ስላልሰማኝ ነፍሴን አልወሰዳትም። በነፍስ ውጭ በነፍስ ግቢ ስቃይ ውስጥ ለምን ያህል ሰዓት እንደቆየሁ በትክክል ሳላውቅ የነበርኩበት ክፍል ተከፈተ። አንቺ አባ አለሽ? ገራፊዬ ነበር። መልስ አልሰጠሁትም። ለነገሩ ልናገር ብልም አልችልም። ጨርቆን ካፌ ያወጣልኝ ከመሄዱ በፊት ቢሆንም አፌ ደርቆ ተጣብቋል። ያን ካለ በኋላ የሰንጠለጠልኩበትን አጠና በእጁ ገፍቶ ጣለው። ማጅራቴ መሬት ላይ ሲወድቅ በፍጥነት ፈታኝ። እንደ ሽባ ተጥመልምዬ ቀረው። እጄንም እግሬንም ማዘዝ አቃተኝ። ቀበቶዬ ስር ወሽቄው የነበረው ወረቀት ትዝ ሲለኝ ግን ህመሙ ተወኝ። ተነስ ተነስ፣ ለዚሁ አቅምሽ ነው ይህ አባዮን ሽው አለና ከማጅራቴ ሸሚዜን ይዞ ወደ ላይ ሲጎትተኝ ሸሚዜ ከቀበቶዬ ሸልኮ ወጣ። ይህን ጊዜ የፈራሁት ደረሰ። የዴሞክራሲ ሁለት ሶስት ጋዜጦች መሬት ላይ ዱብ አሉ። እንዴ አለና ከመሬት አንስቶ አገላብጦ አያቸው። ማንበብ አይችል ይሆን? ብዙ አልገረመውም። እኔ ግን አለመገረሙ ገርሞኛል። ጋዜጦቹ አገር የሚያውቃቸው የኢህአፓ ልሳን ናቸው። ያዝ አለና ብብቴ ስር ወሸቃቸው። ከዚያም መሬት ለመሬት እንደ ጆንያ እየጎተተ ከክፍሉ አስወጣኝ። ጓድ መሰለ እያለ ሲጣራ በአጋጣሚ መሰለ ሳይሆን ካሳሁን ከአንዱ ጥግ ወደ ኮሪዶሩ መሃል መጣ። ምን ፈልገህ ነው አለና እኔን ሲያይ፣ የአናርኪስት እስካሁን እዚህ ነበር እንዴ አለው። አናርኪስት ምን ማለት ነው ቢባል እርግጠኛ ነኝ ያው ኢህአፓ ነዋ እንደሚል አልጠራጠርም። ይሄ ዶማ የሰው ዶማ። ረስቻት ለምሳ ሄጄ ነው አለ። አሁን ስሙን የረሳሁት ገራፌ። ነገ ትደግመዋለህ፣ አሁን ሌሎች አናርኪስቶች መጥተዋል በማለት ከሳውን እየተቻኮለ ወደ ቢሮው ገባ። ግራፌ እዛው ኮሪደር ላይ እንደቆምኩ ትቶኝ መሰለን ፍለጋ ነው መሰል ወደ ሌላ ቢሮ ሄደ። ብቻዬን ቀረው። ርብቴ ስር ጋዜጣው እንደተወሸቀ ነው። እንደምንም ብዬ እጄን ባንቀሳቀስ እግሬ ስር ይወድቃል። ሆኖም በኮሪደሩ ላይ የሚመላለስ በርካታ ሰው ስለነበር አንዱ ያየኛል። እንዴት እንደማደርግ እያሰብኩ እያለ አይኑን የሚያጉረጠርስ አጠርና ጠቆር ያለ ወጣት ቢጤ የሆኑ ፋይሎች ይዞ በኮሪደሩ ላይ ሲያልፍ አየኝ። ከላይ እስከ ታች ደጋግሞ ገላመጠኝ። አልፎኝ ሊሄድ ነው ስል ሳላስበው በጥፊ አላሰኝ። ከዚያ ምንም እንዳልተፈጠረ አልፎኝ ሄደ። ከዚያ በኋላ በአጠገቤ የሚያልፉትን ጭራቆች ሁሉ በጥንቃቄ ማየት ጀመርኩ። አንዱ በጣም ተጠግቶኝ በአጠገቤ ሲያልፍ ሊመታኝ ነው ብዬ ሲሸማቀቅ አይቶ ቆም አለና ጭንቅላቴን ከግድግዳው ጋር አጋጭቶኝ አለፈ። ወዲያው ብብቴ ስር የነበረው ወረቀት በተጥመለመለው ሌላኛው እጅ አውጥቼ ሆዴ ውስጥ ለመክተት ስሞክር አቃተኝ። ምንም ሳላደርግ መሰለ መጣብኝ። አንገቴንና ወገቤን አጉብጬ ሰውነቴን በማጨማደድ ወረቀቱን ለመሸፈን ሞከርኩ። እስካሁን እዚህ ነህ እንዴ አለኝና መልስ ሳልሰጠው ቢሮው ገባ። ትንሽ ወረቀት ይዞ ተመለሰና ኮሪደር ውስጥ ይንጎራደድ ለነበር ወታደር እስር ቤት ይዞኝ እንዲሄድ ነግሮት በዛው ወደ ሌላ ህንፃ አቀና። ወታደሩ ከጎኔ በመሆን አልፎ አልፎ እየደገፈኝ ይዞኝ ሄደ። የኮርኮንቹን መንገድ ትንሽ እንደሄድን ብብቴ ስር የነበረውን ጋዜጣ አየብኝ። ምንድነው ይሄ አለና ምንጭቆ ወሰደብኝ። ያዝ ብሎኝ ነው አልኩት። ጓድ መሰለ ነው ወይስ ካሳሁን የኢህአፓን ወረቀት እስር ቤት ወስደ በትን ያለ? ወይ ጉድ! ይህ ደግሞ ኮሚቴ ኢህአፓ ነው አለና አንባርቆ ወረቀቱን መግለጽ ጀመረ። እሱ እያነበበ እኔ በስቃይ እያነከስ ጉዟችንን ቀጠል። ሶስት ደቂቃ የማይፈጀውን የኮረኮንች መንገድ የሶስት ሰዓት ያህል ረዝሞብኝ በመከራ ደረስኩ። ወታደሩ በሩ ላይ ለነበረው ዘብ ካስረከበኝ በኋላ የዴሞክራሲያን ጋዜጦች በእጁ እያወዛወዘ ተመለሰ። ዘቡ ቀበቶዬን አስፈትቶ ኪሴ ውስጥ ያገኘውን ሁሉ ከወሰደ በኋላ በድንጋይ የተሰራው እስር ቤት አስገባኝ። ክፍሉ ጨለማ ነው። ዘቡ የብረቱን በር ከመዝጋቱ በፊት በሩ አጠገብ ግርግዳውን በጀርባዬ ተደግፌ እየተንሸራተት እንዘጭ አልኩ። አይኔ ጨለማውን ሲለምድ ባዶ የሲሚንቶ ወለል ላይ ተበታትነው የተቀመጡ በርካታ ልጆች አየሁ። የተወሰኑት ተኮራምተው ተኝተዋል። በበሩ አናት ላይ በነበረው ፍርግርግ ብረት የሚገባ ብርሃን ብቻ ስለሆነ አይኔ በደንብ አጣርቶ እስኪያይ ድረስ ጥቂት ቆየሁ። መሬት ላይ ከተቀመጡት መካከል አንድ ረዘም ያለ ልጅ በጣም እያነከሰ ወደ እኔ ቀረብ አለ። ወደ ጠጉን ብሎ ደግፎ አስነሳኝ። ተቀምጦበት ወደ ነበረበት አካባቢም ወስዶ አስቀመጠኝ። እንዴት ነህ? አይዞህ፣ በጣም ጎዱህ እያለ መልካም ቃላት ሲያሽጎደጎድብኝ ድምፁን የማውቀው መሰለኝና ቀና ብዬ አየሁት። አይኔን ማመን አቃተኝ። የማውቀው የመሿለኪያ ልጅ ነው፣ ሰለሞን የሚባል የድርጅታችን አባል። ህመሙ ለቆኝ ደስታ ወረረኝ። ለረጅም ዓመት የዱር አውሬዎች ሲያሳድዱኝ ቆይተው በመጨረሻ የሰው ዘር ያገኘው ያህል ተሰማኝ። ለዚያውም የማውቀው ሰው። ሰለሞን ረጅም፣ ጥቁር ብቻ ቀላ ያለ መልከ መልካምና ቀጠን ያለ ልጅ ነው። ከሰለሞን ጋር በጣም ለአጭር ጊዜ ለድርጅት ሥራ ተገናኝተን የሰራን ይመስለኛል። ሆኖም የምንተዋወቀው ቀደም ብለን ትምህርት ቤት ነበር። የታሰረው ከጥቂት ቀናት በፊት እንደሆነ ነገረኝ። አይኔ ቀስ በቀስ ጨለማውን አሸንፎ ሁሉንም ማየት ቻለ። ሰለሞን ክፉኛ ተገርፏል። እግሩ ከላይም ከታችም ቆስሏል። በምን አቅሙ ከበሩ ስር ደግፎ እንዳንቀሳቀሰኝ ገረመኝ። እንዲረዳኝ ያሰብኩት ከኔ የተሻለ ነው በሚል ነበር። ቆይቼ ግን በራሴ መልፈስፈስ አፈርኩ። የጸጸት ስሜት ለበለበኝ። ልክ እንደ ሰለሞን ሌሎቹም ልጆች ክፉኛ ተጎድተዋል። የሁሉም እጅ ቆስሏል፣ አይንና አፍንጫቸውም አባብቷል። የአንዳንዶቹ የእግር ጥፍር ተነቃቅሏል። ያንድ ሁለቱ እግር ደግሞ ተተልትሏል። የሌላኛው የውስጥ እግር ሥጋ ተቦጭቆ ተንጠልጥሏል። የአንድ ልጅ ባቱ ተሰንጥቋል። ያልተገረፈና ያልቆሰለ አንድም ልጅ አልነበረም። የዱር አውሬ ቦጫጭቆ ጥሏቸው የሄደ ነበር የሚመስሉት።
አጽምም ይናገራል። እንደኔ እንዳንተ እንደሱ እንደሷ ሥጋውን ተራብሶ መራመድ ባይችልም በስሙ ሲነገድ ታሪኩን ሲያጠፉት በፍጹም ዝም አይልም። ሲነጋግሩበት ስሙን ሰነቋቁረው ይናገራል። ጮሆ አደም አጥምም ድምፅ አለው። ነጎድጓኖ ድምፁም ይፋጃል አጥንቱ፣ ሕዝባዊ ነውና ሥረ መሠረቱ። ግማሽ ደርዘን ዶክተር ክፍል ውስጥ ተሸሽገው ሊነጋገሩበት ስሙን ከፊት አድርገው በአጥሙ እየማሉ ደፋ ቀና ሲሉ ባሕሩን ሰንጥቆ ተራራውን ዘልቆ ኡኡ ብሎ ይጮኻል። ሰሚ ጆሮ ካለው አጽምም ይናገራል። እንዲህ ብሎ ይላል፣ መማር መማር እንዲህ ነው ወይ? ደግሞስ መመራመር፣ ታሪክ ማበላሸት፣ ሐቅን ማልበሳት። ዶከተርኩ ዶክተርኩ ማለቱ ምን ይሉታል ደግሞ አሳልፎ የሰጠን በታኝና አንጃ ገዳይ ተሸክሙ አጽምም ይናገራል አዎ ይናገራል እጅና እግራችንን በሰናስል ታስረው ወንዱ ስስብን ልጠርሙ ሳንጠልጥለው የሴቷን ስስብን ልትመርፌ ቁርስ ስበው ፊንጢጣ ገልብጠው በሻማ አቀጣጥለው ጨውነት ንሰውብን ጋዜጣ ጠቅልለው ክብር ተጫኑብን ናፍጣ አርከፍክፈው ጅብ ያደለቡብን ከጉድጓድ ጨምረው ከሜዳም ዘርግፈው ፋሽስትና አንጃ እጅና ጓንቶ ነው ጠራቢዎተኛ ያፋ ብለው ነው አገር ሽጠን አይደል ወይ በስልጣን ባልገን መሰረታዊን መብት ነው እኮ ጠይቀን ይህንን ጥያቄ ምስሙ በጠቅላላው እንዳነገበው ነው ዛሬም እንደ ትናንት በቁሙ የሚበላው አጽምም ይናገራል ኡኡ ብሎ ይጮሃል የህዝቡን ጥያቄ መሰረታዊውን ምላሽ እስከሚያገኝ ቃል የገባ ነው የአንድነትን ምቺ የገደ ትልቅ ክፍት የወንበርን ሙጫ የነዋይን ጭልፊት ከቤታችን ደጃፍ እንዳይደርስ አባረን ፍርሃትን ገለን አንገዛም ብለን ትግሉን በቀጠልን አሁን ምን ይሉት ነው እንዲህ ያለ እብደት የማይናድ ቤቴን የማይፈርስ አጥንቴን ልክፈል ብሎ ማለት አረ ምን አይነት ነው እንዴት አይነት ጡዘት ድካሜን ማቃለል ታሪኬን ማጸብሸት አንድ ወኜ ሳለ ሁለት ነው ማለት የአንጃዎች ልክፍት የባንዳዎች ስለት ኡኡ ብሎ ይላል ይጮሃል አቻሜ ተሰማም ድሬሳ ያ መምህር በላይ በኒያ ማዳነ ውልጫፎ ብሱ ማርቆስ አጎስና ተስፋዬ ደበሰ ፋጡማና እብራሂም አሸናፊ ሴድ መኩሪያና በቃሉ ሰሚራና ትርስት ሙናዬና ሙሉ ጋይምና ይስሐቅ ደብተራው ጸጋዬ ዛናና አይሉ እልፈ ሰማዕታት ሁሉም ይጮኻሉ የገነቡትም ቤት የታሪክ ጥላቸው የእምነታቸው ዋሻ የድል መነሻቸው የኢትዮጵያን ንብረት የደም ሐውልታቸው ድብልቅ ጥቅ ያለውን ካጥንት ከስጋቸው ሲነካ ይጮኻሉ የአፓ ምረታቸው የአፓ ቤታቸው ትላንትም ነበሩ ዛሬንም ጨምሮ ሁሌም ለዘላለም ያፋን ከነሱ የሚነጥል የለም አጽምም ይናገራል ይህ አንጃ ግራንጃ ከፋሽስት ጎን ሆኖ አጨብጫብ የነበር ጠቁሞ ያስገደለኝ ያለበሰኝ አፈር ምን ነው ባይነካካኝ ምን አለ ቢተውኝ አንተን ብያለ አልኩት አፈሩ አልከበደ የአንጃ በታኝ በአውሮፓ አማሪካ ቦታ እንዳጣች ዶሮ ዞሮ እያስካካ የክህደቱ ጥልቀት የተንኮሉ መርሻ ዴ ከፊት ነጥፎ አጥሜን ለእጅ መንሻ ግማሽ ደርዘን ዶክተር ክፍሉ ሰብስቦ ደግ ሆይሎልታል ታሪኬን ረብርቡ እናም አጽምም ይናገራል ብሎ ይጮኋል ታጋይ ከድሉ በስተቀር ሌላ ዋስትና ያለው አሊያም የዕድሜ ገደብ ምን አለ ብትተውኝ ምን አለ ባትመክሩኝ ማፍረስ ባይቃጣችሁ ብትገዙ አለ ምን አለ ብትሆኝ ብትቀመጥ አርፌ ልትወግም ባትቃጡ በነ ዶክተር ዜሮ የክህደቱን መርፌ በደሜና ባጽሜ የገነባሁትን የትግልን ሀሁ የተማርኩበትን አካሌን ጓዶቼን የገበርኩበትን የሀፋ ሀውልቴን ተውት ባካችሁ አጽምም ይናገራል ከሰማ ጆሯችሁ እነ ዶክተር ሆኑ እነ ዶክተር ዜሮ ስልጣን ለቃቃሚ እባካችሁ ተውኝ አጽምም ይናገራል ከተገኘ ሰሚ አዎ አጽምም ይናገራል እንደኔ እንዳንተ እንደሱ እንደሷ ስጋውን ተላብሶ ወዲያ ወዲህ ባይልም በስሙ ሲቀለድ ታሪኩን ሲያበላሹት ይናገራል አጽምም ሲነጋግሩበት ስሙን ተነቋቁረው ይናገራል አጽምም ድምፅ አለው አዎ አጽምም ይናገራል
ጠቅላላ ፕሮግራማችን በዚሁ ይጠቃልላል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።